The Voice of America. VOA.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። በቅደም ተከተል ይቀርባሉ። አብራችሁን አምሹ። ተናጋጃችሁ ሰለሞን ክፍሌ ነኝ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከአዳነች ፍስሐዬ እንስማ።
የተባበሩት መንግስታት ድርጅት የኒውክሌር ጉዳይን የሚከታተለው አገልግሎት ኃላፊ በሀገሪቱ የኒውክሌር ፕሮግራም ላይ ስለሚነሳው ጥያቄ መፍትሄ ለማግኘት በሚያደርገው ጥረት ዛሬ ከኢራን ባለሥልጣኖች ጋር ቴህራን ተገናኝተው ተነጋግረዋል። የዓለም አቀፍ የኦቶሚክ ኤነርጂ አገልግሎት ኃላፊ ዩኪያ አማኖ ከኢራን ከፍተኛ መማክርት ጸሐፊ አሊ ሻምካኒ ጋር ተገናኝተዋል። ባለሥልጣኖቹ እስካሁን ባለው ጊዜ መፍትሄ ያላገኙት ነጥቦች መፍትሄ ሊያገኙ የሚችሉበትን ጊዜ ስለማፋጠን ጉዳይና የኒውክሌር ፕሮግራሟ ወታደራዊ ዓላማ ሊኖረው ይችላል ስለሚባለውም ማብራሪያ ስለማግኘት ጉዳይ እንደሚነጋገሩ ዓለም አቀፍ የአቶሚክ ኤነርጂ አገልግሎት ገልጿል። ኢራን ኒውክሌር መሳሪያ እየሰራች አለመሆኗን በተደጋጋሚ ስትናገር ቆይታለች። ይኸው ክስ ዩናይትድ ስቴትስ እና እስራኤል ከሚያቀርቡት የተሳሳተ መረጃ ጋር የተያዘ ነው ትላለች። የግሪስ የገንዘብ ሚኒስትር ያኒስ ቫራፋኪስ ለሀገሪቱ ገንዘብ ያበደሩት አውሮፓውያን ያቀረቡት ቅድመ ግዴታ በመጪው እሁድ በሚካሄደው ህዝበ ውሳኔ ከጸደቀ ስራዬን ለቃለሁ ብለዋል። ቫራፋኪስ ዛሬ ከብሉምበርግ የዜና አገልግሎት ጋር ባደረጉት ቃለ መጠይቅ ሀገሪቱ ከአውሮፓ አበዳሪዎች የቀረበውን የቅድመ ግዴታ ሀሳብ በመጪው እሁድ በሚደረገው ህዝበ ውሳኔ ከተቀበለችው በነገታው ከገንዘብ ሚኒስትርነት ስልጣኔ እለቃለሁ ብለዋል። ቫራፋኪስ ከአውሮፓ አበዳሪዎች የቀረበው የቅድመ ግዴታ ሀሳብ የግብር መጠን እንዲጨምር፣ እርዳታ ለማግኘት ሲባልም ወጪ እንዲቀንስ ስለሚጠይቅ ግሪኮች አይቀበሉትም የሚል ግምት እንዳላቸው ተናግረዋል። የግሪስን የዕዳ ችግር ሊያስተካክል የማይችል የቅድመ ግዴታ ውልን ከመፈረም ይልቅ እጄን ብቆርጥ ይሻለኛል ብለዋል የገንዘብ ሚኒስትሩ። የግሪስ ጠቅላይ ሚኒስትር አሌክሲስ ሲፕራስ ህዝበ ውሳኔው በመጪው እሁድ እንደሚካሄድ ካረጋገጡ በኋላ በፊት መንግስታቸው ያልተቀበለውን አይነት የቅድመ ግዴታ ሀሳብ የመቀበል ፍላጎት እንዳላቸው አመላክተዋል። ግሪስ ባለፈው ማክሰኞ መክፈል የነበረባትን የ1.8 ቢሊዮን ዶላር ዕዳን ለዓለም አቀፍ የገንዘብ ድርጅት ለመክፈል ባለመቻሏ ከአውሮፓ የሚሰጣት ረድኤት ተቋርጧል። በኢንዱስትሪ የበለጸገች ሀገር የዓለም አቀፍ የገንዘብ ድርጅት ዕዳዋን መክፈል ሲያቅታት ለመጀመሪያ ጊዜ ሆኗል። ደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ ጸረ መንግስት ኃይሎች በብዙ ሺህ የሚቆጠሩ ሲቪሎችን ባስጠለለው የሰላም ጥበቃ ሰፈር ላይ በከፈቱት ተኩስ ቢያንስ አንድ ሰው ተገድሎ ስድስት እንደቆሰሉ ገልጿል። አንሚስ በሚባል አህጽሮት የሚታወቀው ተልእኮ ትላንት ማታ ባወጣው መግለጫ መሰረት ከማላካል ከተማ በሰሜን ምስራቅ በኩል ያለው በሀገሪቱ የሚካሄዱት ግጭቶች ምክንያት የሸሹ ሲቪሎች የሚገኙበት ሰፈር ትላንት በታጣቂዎች ጥቃት ተከፍቶበታል። የመንግስታቱ ድርጅት ሰላም ጠባቂዎች በምላሹ እንደተኮሱ መግለጫው ጨምሮ ገልጿል። በጥቃቱ የቆሰሉት ሰዎች ሆስፒታል እንደገቡና ቢያንስ አንዱ በከባድ ሁኔታ እንደሚገኝ ተልእኮው ጠቁመዋል። በሲቪሎችና በሰላም ጠባቂዎች ላይ ጥቃት መክፈት በጦርነት ወንጀል ደረጃ ሊታይ እንደሚችል ተልእኮው ገልጾ ጥቃቱን እጅግ አጠንክሮ እንደሚያወግዝ አስታውቋል። የቱኒዚያ ባለሥልጣኖች ባለፈው ሳምንት በባህር ዳር መዝናኛ ቦታ ላይ ከተከፈተው ጥቃት ጋር በተያያዘ 12 ሰዎችን እንደያዙ አንድ ባለሥልጣን ዛሬ ገልጸዋል። በጥቃቱ 38 ሰዎች ተገድለዋል። ሶሲ በተባለች ከተማ ባለፈው አርብ ተኩስ በተከፈተበት ወቅት ሳይፍ ራዝጊው የተባለው ታጣቂ በጸጥታ ኃይሎች ተገድለዋል። ተኩስ የከፈተው እሱ ብቻ ቢሆንም ከጥቃቱ በፊት የረዱትን ሰዎች እየፈለጉ እንደሆነ ባለሥልጣኖች ተናግረው ነበር። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ለጥቃቱ ኃላፊነት ወስዷል። ባለፈው መጋቢት ወር ባርዶ ቤተ መዘክር ላይ 21 ሰዎች በሁለት አጣቂዎች በተገደሉበት ወቅትም ጽንፈኛው ቡድን ለግድያው ኃላፊነት ወስዶ ነበር። ሬዝጉና ባርዶ ላይ ጥቃት የፈጸሙት ሁለት ታጣቂዎች በሊቢያ እንደሰለጠኑ ባለሥልጣኖች ገልጸዋል። አብዛኞቹ በሁለቱ ታጣቂዎች የተገደሉት ሰዎች አገር ጎብኚዎች ናቸው። ባለፈው አርብ ከተገደሉት አብዛኞቹ እንግሊዛውያን ናቸው። ሌሎቹ ደግሞ የጀርመን፣ የአየርላንድ፣ የቤልጅየም እና የፖርቱጋል ዜጎች ናቸው። በመጨረሻም ስዊዘርላንድ በሙስና ተከሰው የተያዙት 7 ዓለም አቀፍ የእግር ኳስ ድርጅት ባለሥልጣኖችን እንድትልክላት ዩናይትድ ስቴትስ ጠይቃለች። ጉቦ በመብላት ተጠርጥረው ባለፈው ግንቦት ወር ዙሪች የታሰሩት የፊፋ ባለሥልጣኖች እንዲላኩላት ከዩናይትድ ስቴትስ ጥያቄ እንደቀረበ የስዊዘርላንድ የፍርድ ሚኒስቴር ባለሥልጣኖች ተናግረዋል። ባለፈው ግንቦት ወር ከዩናይትድ ስቴትስ የቀረበ ክስ 9 የፊፋ ባለሥልጣኖችና 5 የኮርፖሬሽን ኃላፊዎች የገንዘብ ማጭበርበርና ጉቦ መብላት የሚገኙባቸው የሙስና ተግባር ፈጽመዋል ይላል። አንድ ሌላ በስዊዘርላንድ የሚካሄድ ምርመራ ደግሞ እንደ አውሮፓ አቆጣጠር በ2018ና በ2022 ዓመተ ምህረቶች በሩሲያና በቃታር እንዲካሄዱ ከተደረገው ውሳኔ ጋር በተያያዘ የአሰራር ጉድለትና የገንዘብ ማጭበርበር ተግባር አለ የሚባለውን ክስ እየተመለከተ ነው። አድማጮች፣ ዜናችን እዚህ ላይ ያበቃ።
አዳነች ፍሳሐየን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በ19 በ22ና 25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ በኢትዮጵያ በግንቦት ወር የተካሄደው ምርጫ በገዢው ፓርቲ አጠቃላይ አሸናፊነት ቢጠናቀቅም ከምርጫው አስቀድሞና በማግስቱ አባሎች ይገደላሉ፣ ይታሰራሉ፣ ይዋከባሉ ሲል የተቃዋሚ ፓርቲው መድረክ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ ጽፏል። እስካሁን 4 አባላቱ በኦሮሚያ ትግራይና ደቡብ ክልል መገደላቸውን የገለጸው የመድረክ መግለጫ የመንግሥት ባለሥልጣናት በየአካባቢው የሚያካሂዷቸውን የማስፈራራት ድብደባ፣ እስራትና ወከባን ሽሽት አሁንም አባላትና ደጋፊዎቹ ከቀያቸው መፈናቀላቸውን ያትታል። የደብዳቤውን ይዘት እንዲያብራሩልን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስን ባልደረባችን ሄኖክ ሰማግዜር አነጋግሯል።
በመሰረቱ እኛ ገዢው ፓርቲ ምርጫውን አሸንፏል የሚል አቋም የለንም። በጉልበትም በማጭበርበርም በሌላ ሌላ ይገጣሱ እርምጃዎችን በመውሰድ ጠቅሎ ወስዶታል ነው የምንለው። ያነሳናቸው አንደኛ ለጠቅላይ ሚኒስትሩ ያው ይህንን ሀገር በቁንጮነት የሚመሩ አካል ያው ገዢው ፓርቲ ነው። የዚያም ደግሞ ተጠሪ እንደመሆናቸው ደብዳቤ መጽሐፍ ተገቢ ብለን ነው የወሰንነው። እኛ እንግዲህ በህጉ በህጋዊነት የምንንቀሳቀስ ህግና መንግስት አለ በሚባል ሀገር እንደመኖራችን ካለው ስርዓት ጋር ግንኙነት መፍጠሩና ለችግሮቻችን መፍትሄ መፈለግ ተገቢ ነው፣ ከመረጥነውም የትግል አይነት ጋር ነው የሚሄድ ነው ከሚል ነው። በዚህ በምርጫው ነው አጋጣሚ ወይም ምክንያት ታጋዮቻችን ተገለውብናል። ይሄም ሁኔታ የህግ ክትትል እየተደረገ ገዳዮቹ ታውቀው ለፍርድ የሚቀርቡበት እንቅስቃሴ እያየን አይደለም። ስለዚህ ደመከል ሆነው የቀሩ ታጋዮች 4 እንደሆኑ ከዚህ በፊትም ጠቅሰናል። በትግራይ የተገደለው ታጋይ፣ በኦሮሚያ የተገደሉት 2 ታጋዮቻችን፣ እንደዚሁም በሀዲያ የተገደለው የድርጅታችን አባልና ታጋይ፣ እነዚህን ጉዳይ ነው ከአንድ 2-3 ብለን ያስቀመጥነው።
እንግዲህ ፕሮፌሰር በየነ ግድያዎቹን በተመለከተ ማን እንዳከናወናቸው ይታወቃሉ ወይ? ማጣራት አልተደረገም ሲሉ ነበር። በተለይ በሀዲያ ዞን በሶሮ ወረዳ የተገደሉት አቶ ብርሃኑ ኤረቦ ገዢው ፓርቲ የኔ አባል ናቸው ሲል ነበረ። እንደው በአጠቃላይ ማን እንደሚያካሄዳቸውና የማጣራት ሂደቱ ምን እንደሚመስል ቢገልጹልኝ።
እኛ የማጣራት ሂደት አላየንም። ሁሉንም አደባብሰው ተከትኖ ይብሰል ነው። በሀዲያ ዞን አቶ ብርሃኑ ረቦን አፍኖ የገደሉ 2 ፖሊሶች በስማቸው የተጠቀሱ እንዳሉ ነው። እነዚህን መመርመር የሚችለው ያው ስልጣን ላይ ያለው አካል ነው። እስካሁን ድረስ በእነዚህ ግለሰቦች ላይ እየተወሰደ ስላለው እርምጃ እኔ ምንም የማውቀው የለም። በትግራይ ያለውም እንደዚሁም በኦሮሚያ ክልል ተከሰቱ ግድያዎች ሁሉ እስካሁን ክትትል ስለመደረጉ ለእኛ በጽሁፍ ገልጸን ይህንን ቅሬታ ላቀረብ ነው ያሳወቁን ነገር የለም። በዚህም ምክንያት ነው መልሰን ለጠቅላይ ሚኒስትሩ ኃላፊነቶ ከእርሶ ራስ አይወርድም፣ ይሄ እርሶ የሚመሩት መንግስት ነው፣ የህግ በላይነት ይከበር፣ ነፍስ ያጠፉ ወገኖች በህጉ አግባብ ይጠየቁ የሚለውን ጥያቄ ለማቅረብ የተገደድ ነው በዚሁ ምክንያት ነው።
ምን መልስ አገኛችሁ? ምን ፋይዳ አለው ብላችሁ ነው ይህን ደብዳቤ የጻፋችሁት?
እኔ ቅድም በመነሻ እንዳልኩ እኛ በህጋዊ ሰላማዊነት የምንንቀሳቀስ ፖለቲካ እንቅስቃሴ እንደመሆናችን ካለው ስርዓት ጋር ግንኙነት እንፈጥራለን። በአደባባይ ለመላው ህዝባችንና ዓለምም እንዲያውቀው ማሳወቅ ወይም ማጋለጥም ነው አንዱ የዚህ ደብዳቤ ፋይዳው።
ፕሮፌሰር በየነ፣ እጩ ተወዳዳሪዎች የነበሩና የምርጫ ጣቢያ ተወካዮች፣ የመድረክ እንደዚሁም የተለያዩ የተቃዋሚ ፓርቲዎች የሚደርስባቸው ወከባ፣ ድብደባ እንደዚሁም ማስፈራራትን በተመለከተ ሸሽተው የሚገኙ አባላትና ደጋፊዎች እንዳሉ፣ አንዳንድ የመንግስት ሰራተኞችም በስራቸው ላይ የሚደርስባቸው ጫና እንዳሉ ያትታል ደብዳቤያችሁ። እስኪ ይህን ዘርዘር አድርገው ይግለጹልን። ምንድን ነው እየተፈጠረ ያለው? በየት አካባቢዎች ነው?
በዝርዝር እንደውም በዚህ ሰሞን ይህን መረጃ እያጠናቀርን ነን። በእጩነት የተወዳደሩ እስካሁን ድረስ ቤት መግባት ያቃታቸው ወገኖች ትፈልጋላችሁ እየተባሉ በዱር በገደሉ የሚባዝኑ ዜጎች አሉ። ይህን ዝርዝር አሁን ከየቦታው በማዘጋጀት ላይ ነው ያለ ነው።
ፕሮፌሰር በየነ፣ መድረክ ለጠቅላይ ሚኒስትሩ በተለይ ምክክር ለማድረግና በምርጫው ሂደት እና በምርጫው ዙሪያ በሚነሱ ጉዳዮች ላይ ለመነጋገር ደብዳቤ ጽፎ ነበር ቀጠሮ ለመጠየቅ ከጠቅላይ ሚኒስትሩ ጋር። ምን አይነት መልስ ተሰጣችሁ?
ይሄ እንግዲህ ከምርጫው በፊት ያደረግነው ነው። ከምርጫው በፊት ያንን ደብዳቤ ለመጻፍ መነሻ የሆነን ጠቅላይ ሚኒስትሩ አንድ ጊዜ ጋዜጣዊ መግለጫ ሲሰጡ ለቀረበላቸው ጥያቄ ከእንግዲህ ወዲህ ከተቃዋሚም ሆነ ከነሱ አጋር ከምሏቸው ወይም ፖለቲካ ፓርቲዎች ጋር ሁሉ ሀገራዊ በሆኑ ጉዳዮች ለመነጋገር ፈቃደኞች ነን የሚል አባባል ሰንዝረው ነበረና ያንኑ ጠቅሰን እንግዲያው መቼ ተነጋግረን እንነጋገር፣ በዚህ በምርጫ ሂደትና በሌሎቹም የሚያሳስቡን ጉዳዮች አሉ ብለን ለጻፍነው ደብዳቤ መልስ አልተሰጠንም። እኛ ይህንን ሀገር ከሚያስተዳድሩ ወገኖች ጋር በፊት በነበሩ ጊዜያት በተለያዩ ጊዜዎች ተገናኝተን ተወያይተን መፍትሄም ፈልገንም እናውቃለን። ይሄ ግን በአሁኑ ጊዜ የምናየው አይደለም። ያው ዘግቶ 100% አሸንፈናል ብለው ሙሉ በሙሉ ቁጥጥር አድርገውት ብትወዱም ባትወዱም እንገዛቸዋለን ከሚል የዘለለ አቋምና እምነት ያላቸው አይመስሉም።
በጣም ነው የማመሰግነው ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ፓርቲያቸው የጻፈውን ደብዳቤ አስመልክቶ የሰጡንን መግለጫ ነው ያደመጥነው። አመሰግናለሁ ፕሮፌሰር በየነ።
እኔም ለተሰጠኝ እድል በጣም አመሰግናለሁ።
አሁን ዲሞክራሲ በተግባር የኢትዮጵያ መንግስትና ባለስልጣናቱ ባለፈው የአውሮፓ 2014 ዓመተ ምህረት ውስጥ በርካታ የሰብአዊ መብቶች ጥሰቶችን መፈጸማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። በብዙዎቹ አጋጣሚዎች ጥሰቶቹ የሚፈጸሙት ደግሞ በሕገ መንግሥቱ ላይ የሰፈሩት ድንጋጌዎች እየተጣሱ መሆኑን የውጭ ጉዳይ መስሪያ ቤቱ ሪፖርት አመልክቷል። የዘገባው ሁለት ክፍሎች ባለፉት ሁለት ቀናት ስርጭቶቻችን ተላልፈዋል። በዛሬው ዲሞክራሲ በተግባር ዝግጅት የዘገባው የመጨረሻ ክፍል የግል የቤተሰብ የቤትና የመልእክት ልውውጦች መደፈር፣ ሐሳብን የመግለጽና የፕሬስ ነጻነትንና ትችትን ለማፈን የኢትዮጵያ መንግሥት የስም ማጥፋት ድንጋጌዎችን እንደ መሣሪያ ስለመጠቀሙ፣ የኢንተርኔት ነጻነትና ባህላዊ መድረኮች፣ በሰላም የመሰብሰብና የመደራጀት ነጻነት፣ በመንግሥት ውስጥ ያለ ሙስናና የግልጽነት መጓደል፣ የፖለቲካ ፓርቲዎችና የፖለቲካ ተሳትፎን የሚመለከተው የሪፖርቱ አካል ተካቷል። ሰለሞን አባትና ትዝታ በላቸው ያቀርቡታል።
የኢትዮጵያ የሰብአዊ መብቶች አያያዝን የሚመለከተው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሪፖርት በዘፈቀደ በሚካሄዱ እስራቶችና የእስረኞች አያያዝን፣ የፍትሐዊ የፍርድ ሂደት መነፈግን፣ የግል የቤተሰብ የቤትና የመልእክት ልውውጦች መደፈርን የሚዳስሰውን ክፍል ዘግበናል። በዚህ የግል ሕይወት መደፈርን በሚመለከተው ክፍል የተቃውሞ ፖለቲካ መሪዎች የስልክ ንግግሮቻቸው እየተጠለፉ እንደሚደመጡና ሌሎችም በኤሌክትሮኒክ አማካይነት የሚከናወኑ ስለላዎች እንደሚካሄዱባቸው እንደሚጠረጥሩ፣ የመንግስቱ ወኪሎች በፓርላማው በሽብር ቡድንነት የተፈረጁ ተቃዋሚዎችን እየመሰሉ የገንዘብ እርዳታ ሊሰጧቸው እንደሚፈልጉ በመግለጽ ሊያማልሏቸው እንደሚጥሩ እንደሚናገሩ ያመለክታል።
መንግስቱ በግለሰቦች ላይ እየሰለሉ መረጃ የሚያቀብሉ ቀጥሮ ስፋት ያለው ክትትል እንደሚያካሂዱና የገዢው ፓርቲ ሰዎችና ታጣቂዎች በየቤታቸው ድንገት እየገቡ የማሸማቀቅና የማዋከብ ተግባር እንደሚፈጽሙ የተቃዋሚ ፓርቲዎች አባላት እንደሚናገሩ ሪፖርቱ አመልክቷል። የጸጥታ ኃይሎች ለጥያቄ የሚፈለጉ ሰዎችን ቤተሰቦች እንደሚያስሩም ጠቁሟል።
ፌዴራሉና የክልል መንግስታት የመንደር ምስረታውን እቅድ አፋር፣ ቤኒሻንጉል ጉምዝ፣ ጋምቤላ፣ ደቡብና ሶማሌ ክልሎች ውስጥ ተፈጻሚ እያደረጉ መሆናቸውን ሪፖርቱ ገልጾ እነዚህ የመንደር ምስረታ ስራዎች የሚከናወኑት በተበታተኑ ወይም ተራርቀው ባሉ የገጠር ነዋሪዎች፣ ለድርቅ ተጋላጭ ከሆኑ፣ ለእርሻ ተስማሚ ያልሆኑ ወይም ብዙ ለምነት ከሌላቸው አካባቢዎች መሆኑን አስረድቷል። የመርሃ ግብሩ ዓላማ የጤና ጥበቃ፣ ትምህርትና ንጹህ ውሃ የመሳሰሉ የመንግሥት አቅርቦቶችን ለማዳረስ ነው መባሉንና የግብርናውን ሁኔታ እየለወጡ ካሉ የአየር ንብረትና የተፈጥሮ አካባቢ ለውጦች አደጋዎች ገበሬውን ለመጠበቅ ታስቦ መነደፉ መገለጹን ሪፖርቱ አስታውሷል።
ይሁን እንጂ አንዳንድ ተቺዎች መንግሥት ሰውን እያነሳ ያለው መሬቱን ለሰፋፊ የንግድ እርሻዎች ለመስጠት እንደሆነ ቢጠቁሙም መንግስት ግን ሰፋሪዎቹ እየተነሱ ያሉት በገዛ ፈቃዳቸው መሆኑን እንደሚናገር ሪፖርቱ ይጠቁማል። ዓለም አቀፍ ለጋሾች ካለፉት 3 ዓመታት አንስቶ በ18 የመንደር ምስረታ ጣቢያዎች ላይ ተገኝተው በዚህ መርሃ ግብር የሰብአዊ መብቶች ጥሰቶች መፈጸማቸውን የሚያረጋግጡ ማስረጃዎችን አለማግኘታቸውን ሪፖርቱ ጠቁሞ፣ ይሁን እንጂ ቃል የተገቡ የልማት አውታሮች ሳይዘረጉ መቆየታቸውን ወይም መዘግየታቸውን እንደዘገቡ አስታውቋል። እንዲያውም በአንዳንድ አጋጣሚዎች መሰረታዊዎቹ የልማትና የአገልግሎት መዋቅሮች ጨርሶ ሳይሰሩ ሰው እንዲሰፍር መደረጉን ሪፖርቱ ገልጿል። በሌላ በኩል ግን ኦክላንድ ኢንስቲትዩት የሚባለው ተቋም የዛሬ 2 ዓመት ባወጣው ሪፖርት ኦሞ ሸለቆ ውስጥ ሰው በጦር ኃይል እንዲነሳ መደረጉንና የሰብአዊ መብቶች ረገጣዎችን መፈጸማቸውን ማስታወቁን የውጭ ጉዳይ መስሪያ ቤቱ ሪፖርት አመልክቷል።
ሐሳብን ስለ መግለጽና የፕሬስ ነጻነት የውጭ ጉዳይ መስሪያ ቤቱ ሪፖርት ሲናገር የኢትዮጵያ ሕገ መንግሥት ይህንን ነጻነት እንደሚያረጋግጥ ይናገራል። ይሁን እንጂ ይላል ሪፖርቱ፣ ባለሥልጣናቱ በመንግሥቱ ላይ ትችት ያሰማሉ የሚባሉ ሰዎችንና ጋዜጠኞችን ያስራሉ፣ ይከሳሉ፣ ያሳድዳሉ። አንዳንድ ጋዜጠኞች መታሰር እየፈሩ ሀገር ጥለው መውጣታቸውንም የጠቆመው ይህ ሪፖርት ባለፈው የአውሮፓውያን ዓመት መጨረሻ ላይ 16 ጋዜጠኞች እስር ቤት ውስጥ ይገኙ እንደነበረ፣ ከመካከላቸው 10ሩ የታሰሩት በዚያው ዓመት ውስጥ እንደሆነ አስታውቋል።
የኢትዮጵያ መንግስት ላይ ትችት የሚያሰሙ ግለሰቦች የስቃይ አድራጎት እንደሚፈጸምባቸው መንግስታዊ ያልሆኑ ድርጅቶች እንደሚናገሩ አመልክቷል። መንግስቱ ትችትን ለማስተጓጎል የተለያዩ የማሸማቀቂያ ዘዴዎችን እንደሚጠቀም፣ ከነዚህ ውስጥም ጋዜጠኞችንና ተሟጓቾችን ማሰር፣ እንቅስቃሴዎቻቸውን በአይነ ቁራኛ መከታተልና በፖለቲካ የተቃውሞ ቡድኖች ተግባራት ውስጥ ጣልቃ መግባት እንደሚገኙባቸው አብራርቷል።
መንግስቱ ነጻ ጋዜጦችን መዝጋቱን ቀጥሎበታል ብሏል የአሜሪካው የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት። ሐምሌ 28 2006 ዓ ም የፍትህ ሚኒስቴር ባወጣው መግለጫ ለአመፅ በተደጋጋሚ ያነሳሳሉ፣ ሕገ መንግሥታዊውን ስርዓት በኃይል ለመናድ ይቀሰቅሳሉ ሲል እንቁ፣ ፋክት፣ አዲስ ጉዳይ፣ ሎሚ፣ ጃኖና አፍሮ ታይምስ የሚባሉትን ነጻ ህትመቶች ወንጅሏል ይላል ሪፖርቱ። ብዙ ጊዜ ደግሞ አመፅን ያነሳሳሉ ተብለው በመንግስቱ የሚጠቆሙት ጽሑፎች መንግስቱን የሚተቹትን ነው ብሏል። እንዲያውም አንዳንዶቹ እንዲህ አይነቱን እንቅስቃሴ የሚቃወሙ እንደሆነ የጠቆመው ይህ ሪፖርት ምናልባት ለአመፅ የሚገፋፉ ጽሑፎች ቢኖሩ እንኳን እጅግ በጣም ጥቂት ወይም በጣም አልፎ አልፎ የወጡ መሆናቸውን ገልጿል።
በጋዜጦቹ ላይ የፍትህ ሚኒስቴሩ መግለጫ ከወጣ ከአንድ ሳምንት በኋላ የኢትዮጵያ መንግስት በጋዜጦችና በሰራተኞቻቸው ላይ የወንጀል ክሶችን መመስረት እንደጀመረና መስከረም 27 2007 ዓ.ም ምረት አንድ የፌደራሉ ፍርድ ቤት በአዲስ ጉዳይ በሎሚና በፋክት መጽሔቶች ስራ አስኪያጆች ላይ የተከፈቱትን ክሶች ተመልክቶ በሌሉበት የእስራት ቅጣት እንደፈረደባቸው ሪፖርቱ አትቷል። አሁን በአገሪቱ ውስጥ ያሉት 18 ነጻ ጋዜጦች ህትመት አጠቃላይ ሳምንታዊ ቅጂ 144,000 መሆኑን አዲስ አበባ ላይ 6 የግል ኤፍኤም ጣቢያዎች ሰሜን ትግራይ ደግሞ 1 19 የማህበረሰብ ራዲዮ ጣቢያዎች መኖራቸውን አብራርቷል። ግዙፎቹ የስርጭት ጣቢያዎች የመንግስቱ የሆነው የኢትዮጵያ ራዲዮና እርሱንም ተከትሎ የገዢው ፓርቲ ንብረት እንደሆነ የሚነገረው ራዲዮ ፋና መሆናቸውን ገልጿል። በመንግስቱ ቁጥጥር ስር ያሉት መገናኛ ብዙሃን በቅርበት የሚያንጸባርቁት የመንግስቱንና የገዢውን ፓርቲ የኢሃደግን አመለካከት መሆኑን መንግስቱ ብዙ ጊዜ ከውጭ የሚተላለፉ ስርጭቶችን እንደሚያፈን የፖለቲካ የሃይማኖት ድርጅቶች እንዲሁም የውጭ ዜጎች የስርጭት ጣቢያዎች መክፈት እንዳይችሉ ህግ እንደሚከለክላቸው ዘርዝሯል። ይህ ሪፖርት
ጋዜጠኞችን ማሰር፣ ማዋከብና ማሳደድ የቀጠለው መንግስት በሙስሊም ጉዳዮች ላይ ይዘግብ የነበረና የተዘጋ መጽሔት ላይ ይጽፉ የነበሩ 3 ሰዎችን በጸረ ሽብር ህጉ ከሶ ወህኒ ቤት መክተቱን፣ እንዲያውም አንዳንድ ጋዜጠኞች ማዕከላዊ እስር ቤት ውስጥ የስቃይ አያያዝ እንደሚፈጸምባቸው የሚጠቁሙ ክሶች መኖራቸውን አመልክቷል። ሚያዝያ 17 እና ሚያዝያ 18 2006 ዓ.ም የዞን 9 አባላት ናቸው የተባሉ 6 ብሎገሮችና 3 ጋዜጠኞች አዲስ አበባና አምቦ ላይ መያዛቸውን ተከትሎም ፖሊስ ቤቶቻቸውን መፈተሹን፣ የግል ንብረቶቻቸውን ላፕቶፖቻቸውን መውሰዱን፣ ቤተሰቦቻቸውና ደጋፊዎቻቸው እንዳይጎበኟቸው መከልከላቸውንና በጸረ ሽብር ህጉ ተከሰው የዋስትና መብት መነፈጋቸውን፣ ጉዳያቸው እስከ ዓመቱ መጨረሻም እየታየ መቀጠሉን አብራርተዋል።
ጥቅምት 17 2007 ዓ.ም ምረት የፍትህ ጋዜጣ ዋና አዘጋጅ በነበረው ተመስገን ደሳለኝ ላይ የእስራት ፍርድ ማሳለፉን ጠቁሟል። የቅድሚያ ምርመራና በይዘት ላይ ገደብ የመጣል አድራጎቶች የመንግስቱ ማዋከብ ጋዜጠኞች አንገብጋቢ ናቸው በሚባሉ ጉዳዮች ላይ እንዳይዘግቡ ያደረጓቸው መሆኑንም ሪፖርቱ ተናግሯል።
የካቲት 4 2007 ዓመተ ምህረት የአንድነት ለዲሞክራሲና ለፍትህ የቀድሞ የድርጅት ጉዳይ ኃላፊ የነበሩት ዳንኤል ተፈራን ፖሊስ በስም ማጥፋት ይዞ ከጠየቀ በኋላ ክስ ሳይመሰርት መቅረቱን፣ ጥር 20 2007 ዓመተ ምህረት ደግሞ የሲዳማ ዞን ከፍተኛ ፍርድ ቤት የኢትዮ ምህዳር ጋዜጣን ዋና አዘጋጅ ማኔጂንግ ኤዲተርና አሳታሚን በነጻ ማሰናበቱን ጠቁሞ ጋዜጠኞቹ የተከሰሱት በሐዋሳ ዩኒቨርሲቲ ውስጥ ተፈጽሟል የተባለን የሙስና አድራጎት በመዘገባቸው እንደነበረ ገልጿል።
የኢንተርኔት ነጻነትን በሚመለከት የኢትዮጵያ መንግስት ብዙ ዌብሳይቶችን፣ ብሎጎችን፣ የተቃዋሚዎችንና የግንቦት ሰባት የኦነግና የኦብነግ ዌብሳይቶችን ማገዱን፣ የአልጀዚራን የዜና አውታርም ዌብሳይት እንዲሁ ለተወሰነ ጊዜ አግቶት እንደነበር ተነግሯል። እንደ ፌስቡክ፣ ትዊተርና ያሁ የመሳሰሉ ሳይቶችን ኢትዮጵያ ውስጥ ማግኘት አስቸጋሪ እንደሚሆን ጠቁሟል። በውጭ የሚገኙ ኢትዮጵያንና ቡድኖችን ዌብሳይቶችን ማግኘትም እንዲሁ አስቸጋሪ መሆኑን ሪፖርቱ አመልክቷል። የኢትዮጵያ መንግስት የስልክ ጥሪዎችን እንደሚያዳምጥ፣ የቴክስት ልውውጦች፣ ኢሜሎችን እንደሚፈትሽና ከዚህ ጋር ተያይዞም የታሰሩ ሰዎች መኖራቸውን ጠቁሟል። ሲቲዝን ላብ የሚባለው የቶሮንቶ ዩኒቨርሲቲው የኢንተርኔት ነጻነት ተሟጋች ቡድን ኢትዮጵያ ፊንፊሸር የሚባለው የስለላ ሶፍትዌር ባለቤት ከሆኑ 25 ሀገሮች አንዷ መሆኗን የዛሬ 2 ዓመት መጠቆሙን አስታውቋል።
መንግስት የስርዓተ ትምህርት ነጻነትን ገድቧል ይላል የውጭ ጉዳይ መስሪያ ቤቱ ሪፖርት። ይህም ተማሪዎችን በመቀበል በመምህራን ምደባና የትምህርት እቅድ ዝግጅት ላይ እንደሚንጸባረቅ አመልክቷል። በዩኒቨርሲቲዎችና በከፍተኛ የትምህርት ተቋማት ግቢዎች ውስጥ ባለስልጣናቱ የመናገር ነጻነትን ገድበዋል፣ መሰብሰብን ከልክለዋል ይላል አክሎ። የድህረ ምረቃ መርሃ ግብር እድሎች ቅድሚያ የሚሰጡት በፓርቲ አባልነት እንደሆነና ተመራቂዎች ስራ እንዲመደቡም የፓርቲ አባልነት እንደሚያስፈልጋቸው አመልክቷል።
መምህራን ከይፋው የትምህርት እቅድ ወጣ እንዳይሉ የተገደቡ መሆኑን፣ የኢህአደግ አባል ያልሆኑ መምህራን ወደማይፈልጉት ቦታ እንደሚዛወሩና እድገትም እንደማይሰጣቸው ሪፖርቱ አክሎ ይናገራል። ከአስረኛ ክፍል በላይ የሆኑ ተማሪዎችና መምህራንም በአብዮታዊ ዲሞክራሲ ጽንሰ ሐሳቦች እንዲሰለጥኑ መገደዳቸውን፣ ባለፈው ነሐሴ የትምህርት ሚኒስቴር 116,000 አዳዲስና 250,000 ነባር የዩኒቨርሲቲ ተማሪዎች የመንግስት ፖሊሲ ስልጠና እንዲወስዱ መገደዳቸውን ሪፖርቱ አስታውሷል።
የተቃውሞ ድምጽ አላቸው በሚባሉና በሰላማዊ ሰልፎች ላይ የተሳተፉ የኦሮሞ ተማሪዎች ላይ ስለላዎች መካሄዳቸውን፣ የዘፈቀደ ስራቶች እንደተፈጸሙባቸውና ከትምህርት ገበታቸው የተባረሩ እንዳሉ ማሳይቷል ሪፖርቱ።
ህገ መንግስቱ የመሰብሰብ ነጻነትን ቢያረጋግጥም የኢትዮጵያ መንግስት ግን ይህንን መብት ሁልጊዜም አያከብርም ይላል ሪፖርቱ።
ተቃዋሚ ፓርቲዎች ለመሰብሰብ ወይም ሰልፍ ለማድረግ 48 ሰዓታት በፊት ማሳወቅ ቢጠበቅባቸውም ይህንን ሲያደርጉ በተለያዩ ዘዴዎች ስብሰባዎቻቸው እንዲስተጓጎሉ እንደሚደረግ፣ ቦታ ወይም ቀን እንዲቀይሩ እንደሚገደዱ ይጠቁማል። ባለፈው የአውሮፓውያን አመት ለአዲስ አበባ አስተዳደር ከገቡ 22 የሰላማዊ ሰልፍ ጥያቄዎች 9ኙ ውድቅ መደረጋቸውን አመልክቷል።
ከአዲስ አበባ አስተዳደር ልማት ጋር ተያይዞ በኦሮሚያ ዩኒቨርሲቲዎች ውስጥ በተነሱ ተቃውሞዎች ውስጥ የተሳተፉ ተማሪዎችን የጸጥታ ኃይሎች መደብደባቸውንና ግድያ መፈጸማቸውን አስታውሷል። በሰማያዊ ፓርቲ፣ በአረና ትግራይ፣ በአንድነት፣ በሙስሊም ተሟጋቾች ላይ ደርሰዋል ያላቸውን ጥቃቶችና ስራቶች በቀን እየዘረዘረ አመልክቷል ሪፖርቱ።
ይኸው ሪፖርት አክሎም የኢትዮጵያው የበጎ አድራጎት ድርጅቶችና ማህበራት አዋጅ ድንጋጌዎች በግለሰቦች የመደራጀትና የመንቀሳቀስ ችሎታ ላይ አጥፊ ጫና አሳድሯል ሲል የተባበሩት መንግስታት ልዩ ራፖርተር ያወጣውን ዘገባና መግለጫ አካቷል።
የመንግስት ባለስልጣናት በሙስና ውስጥ ገብተው በተያዙ ጊዜ በወንጀል እንዲጠየቁ ህግ እንደሚያዝ የሚጠቁመው ይህ ሪፖርት በዝቅተኛ ደረጃ ባሉ የመንግስት ሹማምንት ዘንድ በተለይ ጉቦ ችግር ሆኖ እንደቀጠለ መሆኑን ተናግሯል። የፖሊስና የዳኝነት አካሉም ሙስና ውስጥ መግባታቸው ሌላው ችግር እንደሆነ ሪፖርቱ ይጠቁማል።
አንዳንድ የመንግስት ባለስልጣናት የመንግስት ይዞታዎችን ወደ ግል የማዛወሩን ሂደት ለሙስና አድራጎት እንደሚጠቀሙበት፣ በመንግስትና በፓርቲው የሚንቀሳቀሱ ንግዶች ለመሬት ኪራይና ለብድር አገልግሎት የተሻለ እድል እንደሚሰጣቸው ይናገራል ሪፖርቱ። የፖለቲካ ፓርቲዎች በአመዛኙ በጎሳ ላይ የተመሰረቱ መሆናቸውን የሚያስታውሰው ይህ ሪፖርት መንግስቱ በኢህአደግ የተያዘ መሆኑን፣ የሚዲያ ነጻነት መገደቡን፣ የፖለቲካ መሪዎች መታሰራቸውን በፖለቲካ ፓርቲዎችና የፖለቲካ ተሳትፎ ሲል ባሰፈረው የመጨረሻ ክፍሉ አመልክቷል።
የኢህአደግ ፓርቲዎች ብዙ የንግድ ተቋማትን መቆጣጠራቸውን፣ ስራዎችና ኮንትራቶች ለደጋፊዎቻቸው እንዲሰጡ እንደሚደረግ፣ ብዙ ተቃዋሚ የፖለቲካ ፓርቲዎች ለቢሮ እንኳ የሚከራዩት ቤት አከራዮች በፍርሃት ወይም ከኢህአደግ በሚደርስባቸው ጉትጎታ ምክንያት ማጣታቸውን እንደሚናገሩ ሪፖርቱ ተንትኗል።
ለዚህ የዩናይትድ ስቴትስ መንግስት የውጭ ጉዳይ መስሪያ ቤት ላወጣው የ2014 ዓ.ም የሰብአዊ መብቶች አያያዝ ግምገማ ሪፖርት የኢትዮጵያ መንግስት የሚሰጠውን ምላሽ ለመጠየቅ ወደ ተለያዩ አካላትና ባለስልጣናት በተደጋጋሚ በመደወል ሙከራ አድርገናል። እስካሁን ላለው ጊዜ የኢትዮጵያን መንግስት ምላሽ ማግኘት አልቻልንም። ይሁን እንጂ መንግስቱ ይፋ ምላሽ የያዘ መግለጫ ለማውጣት እየተዘጋጀ መሆኑንና ምናልባትም መግለጫው እስከ ሳምንቱ መጨረሻ ሳይወጣ እንደማይቀር አንዳንድ ለመንግስቱ ቅርበት ያላቸው ምንጮች ሹክ ብለውናል።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየውን ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.